Go, go. Bambino B-O-A.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ ያዲሱ ትውልድ ድምጽ።
ሰላም ጤና ስጥልኝ፣ እንደምን አመሻችኋል። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ ሮብ ምሽት ሚያዝያ 22/2013 ዓ.ም ስርጭቱን ጀመረ። በዛሬ መርሃ ግብራችን በኦሮሚያ ክልል ጅማ ዞን ሊሙ ኮሳ ወረዳ ውስጥ በሚገኙ ቀበሌዎች ላይ ቀጮ ክርክራና ጋሌ ከምሴ ቀበሌዎች ታጣቂዎች ባደረሱት ጥቃት ውስጥ 30 የሚጠጉ የአካባቢው ነዋሪዎች መገደላቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ተናገሩ።
ዝናቡ ጋብ ካለ በኋላ ነው ተኩስ የጀመረው። ዙሪያውን እንዲህ ቢቀቡ ኑሮ ከጥቃቱ የከፋ ይሆን ነበር። በአንድ አካባቢ ስለመጡ ብቻ ያው የሞት መጠኑ ሊቀንስ ይችላልን።
የሰማችሁት በዚህ ዙሪያ ካነጋገርናቸው የአካባቢው ነዋሪዎች መካከል ነው። በምሽቱ ዘገባ ይኖረናል። በሌላ በኩል ነዋሪነታቸውን በዚህ በአሜሪካ ያደረጉ ሁለት ስራ ፈጣሪ ሴት እንግዶችንም ይዘናል።
የሰው ህይወት ሲቀላለት ማየት፣ ሰዎች ተሳክቶላቸው ማየት፣ ሲንግል ማም የሆኑ ሰዎች እንባቸው ሲታበስ ማየት ለእኔ ከዚህ ላይ የሚያስደስተኝ ነገር የለም።
የሰማችሁት የመጀመሪያዋ በአሪዞና ግዛት ኦዳ የማዋለድ አገልግሎት ድርጅት መስራች የሆነችው የቤት ለቤት አዋላጅ ነርስ ትዕግስት ቶሌራ ስትሆን ለማህበረሰቡ ስለሚያደርጉት አበርክቶት አነጋግረናቸዋል። ይደመጣል። የሙዚቃ ግብዣም ይኖረናል። አብራችሁን እንድትቆዩ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን አብራችሁ እንድታመሹ እንጋብዛችኋለን። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገር።
አመሰግናለሁ ኤደን። የኮቪድ-19 ወረርሽኝ አብዝቶ በበረታባት በህንድ በበሽታው ምክንያት ለህልፈት የተዳረጉ ሰዎች ቁጥር ከ200,000 አልፏል። ዛሬ ብቻ 3,290 ሰዎች መሞታቸው ተገልጿል። በእለቱ የተመዘገበው ለቫይረሱ የተጋለጠው ህዝብ ቁጥርም 360,960 ሲሆን አጠቃላይ ቁጥር ወደ 18 ሚሊዮን ተቃርቧል። ሁኔታው ከአቅም በላይ የሆነበት የሀገሪቱ የጤና ስርዓት ሊፈራረስ ነው የሚል ስጋት አለ። ሆስፒታሎች በታካሚ ብዛት ከመጨናነቃቸው የተነሳ የባቡር ፍርጎችን ወደ ህሙማን ለይቶ ቆያነት እየቀየሩ ናቸው። የኦክስጅን እጥረቱም ተባብሷል። ብሪታንያ ውስጥ የተካሄደ አንድ ጥናት የመጀመሪያ ውጤት እንደሚያሳየው በሁለት ጊዜ ከሚወሰዱት የኮቪድ-19 ክትባቶች የመጀመሪያውን የተከተበ ሰው ሁለተኛውን ከመከተቡ በፊት ለቫይረሱ ቢጋለጥ ቫይረሱን ወደ ሌላ ሰው የማስተላለፉ አደጋ በግማሽ ያህል ያነሰ ይሆናል። ምርምሩን ያካሄዱት የኢንግላንድ የህዝብ ጤና ተቋም ተመራማሪዎች የፋይዘሩን ወይንም የአስትራዜኒካውን ክትባት የመጀመሪያውን ከተከተቡ ከሶስት ሳምንት ባነሰ ጊዜ ውስጥ ለቫይረሱ የተጋለጡ ሰዎችን የተከታተሉ ሲሆን አብረዋቸው ወደሚኖሩ ሰዎች ቫይረሱን የማጋባት እድላቸው ከ39-49% በሚደርስ መጠን የቀነሰ እንደነበረ ደርሰውበታል። የብሪታንያ የጤና ሚኒስትር ማት ሃንኮክ ይህ የሚያሳየው መከተቡ ከዚህ ወረርሽኝ የሚገላግለን ከሁሉም ተመራጭ መንገድ መሆኑን ነው ብለዋል። አንድም ራሳችንን ከቫይረሱ እንጠብቃለን፣ ብንያዝ ደግሞ ባለማወቅ ወደ ሌላ የቤተሰብ አባል እንዳናስተላልፈው ይረዳል ብለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ማታ በዩናይትድ ስቴትስ ኮንግሬስ ለሁለቱ ምክር ቤቶች የጋራ ጉባኤ ንግግር ያደርጋሉ። ፕሬዚደንቱ በንግግራቸው ከሌሎች ሀገራት ጋር አብሮ የመስራት ግቦቻቸውንና በዓለም አቀፍ መድረኮች የሚይዙትን የመሪነት ሚና ያስረዳሉ ተብሎ ይጠበቃል። ቀደም ሲል የዋይት ሃውስ ቃል አቀባይ ጄን ሳኪ ስለ ፕሬዚደንቱ ንግግር በሰጡት ማብራሪያ ባይደን የውጭ ፖሊሲን በተመለከተ በሚያደርጉት ንግግር አሜሪካ በዓለም የነበራትን ስፍራ እንደገና እንድትይዝ ማድረግ እንዲሁም የሀገራችን እሴቶች ምንነት ላይ ያተኩራሉ ብለዋል። ቻይናን ጨምሮ በተለያዩ የውጭ ፖሊሲዎች ቅድሚያ ትኩረቶች ዙሪያ ማብራሪያ እንደሚሰጡ ቃል አቀባይዋ ጠቅሰዋል። ፕሬዚዳንት ጆ ባይደን አስተዳደሩን ከተረከቡ 100 ቀናትን ያሳለፉ ሲሆን በዚህ ታሪካዊ ወቅት ባሉት ፈተናዎችና እድሎች ዙሪያ ያለውትን ራዕይ በተመለከተ በተወካዮች ምክር ቤት ፊት ተገኝተው ንግግር ያደርጉልን ብለው የምክር ቤቱ አፈጉባኤ ናንሲ ፔሎሲ እንደጋበዟቸው የዋይት ሃውስዋ ቃል አቀባይ መግለጻቸው ይታወሳል። ፕሬዚደንቱ በዛሬ ማታ ንግግራቸው አብይ ትኩረት ሰጥተው የሚያብራሩት የሀገር ውስጥ ፖሊሲ ጉዳይ ለትምህርትና ለሕፃናት እንክብካቤ የሚመደብ መዋለ ንዋይ ያካተተው መርሃ ግብራቸው እንደሚሆን ጄን ሳኪ ገልጸዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ ከዋሽንግተን ዲሲ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በኦሮሚያ ክልል ጅማ ዞን ሊሙ ኮሳ ወረዳ ውስጥ በሚገኙ ቀበሌዎች ላይ ቀጮ ክርክራና ጋሌ ከምሴ ቀበሌዎች ታጣቂዎች ባደረሱት ድንገተኛ ጥቃት ወደ 30 የሚጠጉ የአካባቢ ነዋሪዎች መገደላቸውን ለአሜሪካ ድምጽ ተናገሩ። ታጣቂዎቹ በሄረን መሰረት አድርገው በደረሱት ጥቃቶች ከጠፋው የሰው ህይወት በተጨማሪም የበርካታ ነዋሪዎች ቤት መቃጠሉንም ተናግረዋል። የክልሉና የጅማ ዞን ባለስልጣናት የአሜሪካ ድምጽ ለማናገር ያደረገው ተደጋጋሚ ጥረት አልተሳካም። ይበንድ እንዳለ የኢትዮጵያ ሰብአዊ መብት ኮሚሽን ከፍተኛ አማካሪ አቶ ኢማድ አብዱል ፈታህ በጅማ ዞን ሊሙ ኮሳ ወረዳ በሰላማዊ ዜጎች ላይ ጥቃት መድረሱን ከተጎጆች ማረጋጋታቸውን ገልጸው ወደ አካባቢው የፌደራል ፖሊስ ገብቶ ማረጋጋቱንም ተናግረዋል። ሀብታሙ ስዩም ዝርዝር ጉዳዩን ይነግረናል።
በኦሮሚያ ክልል በጅማ ዞን ሊሙ ኮሳ ወረዳ ከሚገኙ ሰሞነኛ ድንገቴ የታጣቂዎች ጥቃትን ካስተናገዱ ቀበሌዎች ባንዱ ነዋሪ መሆናቸውን የነገሩን ስማቸው በሚስጥር እንዲያዝ የጠየቁን ግለሰብ አርብ ሚያዝያ 15 2013 ዓ.ም በቀበሌያቸው ውስጥ ደረሰ ያሉትን እንዲያስረዳሉ።
በ15 ማታ 11 ሰዓት ተኩል ላይ ዝናብ ዘንቦ ከመነሱ በዝናብ ነው ሬንኮት ለብሰው ነው የመጡት። ከሆነ ከርቀት ማዶና ማዶ ይታያል። ከዛ በኋላ ነው ያው ዝናቡ ዳብ ካለ በኋላ ነው ተኩስ የጀመሩት።
የወንድማቸውን ሚስት ጨምሮ ሴቶችና ህፃናት ሳይቀሩ በታጣቂዎች በጭካኔ መገደላቸውን እንደሚያውቁ የሚናገሩት ግለሰብ የደረሰውን ጉዳት እንዲገልጹታል።
የሞተው ሰው የተቀበረው ወደ 26 ነው። ቆሰሉ ደግሞ 4 አሁን ሆስፒታል ላይ ይገኛሉ። ንብረት ያው እንግዲህ ገጠር ንብረት እንደተቆለፈ ነው። ሙሉ ነው ቤት የተቃጠለ። ወደ 25 ቤት ነው የተቃጠለ።
ሌላው ነዋሪ በእለቱ የደረሰው ጉዳት ከፍ ያለ መሆኑን ይናገራሉ።
ከሚባል ቀበሌ ገበሬ ማህበር ውስጥ ማለት ነው 53 ሰዎች ተገለዋል። ከ20 በላይ ሰው ቆስለዋሉ። ወደ 30 ቤት በገንዘብ እያስከፈከፉ ወድመዋል። እንስሳዎች ቢያንስ ደግሞ ከ200 በላይ እንስሳት ቤት ውስጥ ተቃጥሎ ወድሟል።
እሳቸው ጥቃቱን የሚፈጽሙት መንግስት ኦነግ ሸኔ እያለ የሚጠራቸው ታጣቂዎች እንደሆኑ እንደሚያምኑ ተናግረዋል። ከጥቃቱ በኋላ የእሳቸውን ቤተሰቦች ጨምሮ በርካቶች እንደተፈናቀሉም አስረድተዋል።
ሙሉ ቤተሰቦቻችን ተፈናቅለው ነው ያሉት። አዛ ቢያንስ እንደ ጋሌ ቡሳሴ ቀበሌ ገበሬ ማህበር ከ2000 በላይ ተፈናቅሏል። ቀጮቲ ያለው ቀበሌ ውስጥ አንድ ሰውም የለም። አስከሬኖች እስካሁን አልተቀበሩም። እዛ ቦታ ላይ ያለቁት በይበልጥ የኛ ቤተሰቦች ናቸው። ብሔር ተኮር ነው። ቦታው ላይ ተሽሎሉ ቀን ሄደን ስናይ ያልተቀበረ አስከሬን ሁሉ አለ። ቤት ውስጥ ያገኙትን ብቻ ነው እያነሱ የቀበሩት። እጫካው ክሮት ደማስክሮት ይወደቀ አለ። አልተቀበረ የሚያውሉ ጎርፍ ሁሉ ደልሎበት ነው ያለ። ጉንፋ ጉንዳን ሁሉ ወሎ ወሮት ነው ያለ አስከሬኑ።
በአካባቢው ተወልደው ማደጋቸውን የሚናገሩት ሌላ ስማቸው እንዳይጠቀስ የነገሩን ሶስተኛ ግለሰብ በበኩላቸው ታጣቂዎች ስፍራውን መቆጣጠር የጀመሩት ቀደም ባሉት ሳምንታት እንደነበረ ተናግረዋል።
ታጣቂዎች የገቡት አንድ ቀን ምናምን ይሆናቸዋል። ልክ እነሱ እንደገቡ ሰርግ የምትባል ከተማ አካባቢ ልዩ ኃይል ነበረ። እነሱ እንደመጣሉ ገብቶ እንወጣ ለቀቁላቸውና ልዩ ኃይል ወጣ። እነሱ ገቡ፣ ካምፑን አቃጠሉ። ከዛ በኋላ ለአንድ ወር ምናምን የራሳቸውን ቀበሌዎችን አቃጠሉ። ሚኒሻ እየገደሉ መሳሪያ ተቀበሉና ተቆጣጠሩ። ከዛ በኋላ መከላከያ ገባ ተባለ፣ ህዝቡን ተመለሰ። ከ15 ቀን በፊት ማለት ነው። ይህ አሁን የተፈጠረው አርብ ዕለት ነው 11:30 አካባቢ ሊሙ ኮሳ ወረዳ የሚባለው ጋሉ ከሚሽን የሚባል አካባቢ ነው። እዚያ አካባቢ ላይ 11:30 ገብተው ንጹሃንን መግደል ነው የጀመሩት። ያገኙትን ሴቶችና አብዛኛው የተገደሉት ህጻናት፣ ሴቶችና አረጋውያን ናቸው። ወጣቶች እየሮጡ አመለጡ። ከዛ በኋላ 11:30 ተቀብረው ልዩ መከላከያም በቅርብ ርቀት አለ፣ ቢያንስ 8 ኪሎ ሜትር 7 ኪሎ ሜትር ርቀት በላይ አይርቅም። ግን እንደዚያ ሆኖ አርባ አልደረሰ እሁድ ማታ ላይ የተገደሉት።
ታጣቂዎቹ የከፈቱት ጥቃት ማንነትን መሰረት ያደረገ ነው ያሉት የመጀመሪያው ነዋሪ፣ ይህንን ለማለት ያበቃቸውን ምክንያትም እንዲያስረዳሉ።
በሰራተኞች እንዳጋጣሚ ነበረ፣ አንድ ባለሀብት ነበረ። እዚ ኦሮምኛ የሚያወራሉ እነሱ አልተመቱም። ኦሮምኛ ሲያወራው አማርኛ የሚያወራውን ብቻ ነው የተመታ።
የጸጥታ ኃይሎች ሁኔታውን ለማረጋጋት ተገቢውን እርምጃ ለመውሰዳቸውን የሚጠቅሱት ነዋሪ የሁኔታዎችን አዝማሚያ በማየት ለሚመለከታቸው አካላት ማሳወቃቸውን ተናግረዋል።
እነሱ የፈጥሩበት ቦታ ላይ እኛ ለወረዳው ጸጥታ ዘርፍና ለወረዳው አስተዳደር ስንደውል ቶሎ አይልክልንም። በቃ ቶሎ ሰዎች አይልክልንም። ሌላ ቦታ ነው እየላከልን ያለው። ሌላ ቦታ ነው ጸጥታ እንትን ችግሩን ከፈጸሙበት ፈጽመው ከበት ቦታ ላይ ነው ጸጥታ አካላቶች ሲደርስ ጸጥታ አካላቶች ደግሞ ምንድን ነው ለምንድን ነው ገብታችሁ ማትክዙልን ማትዋጉልን? እኛ ንጹሃን ገበሬ ነን፣ አርፈን ምን በላለን? ለምንድን ነው ስንላቸው እኛ እዚህ ቦታ ላይ ጥቃት ተፈጥሯል ብለን ጥቆማ አልተደረገልንም ይላሉ።
የኢትዮጵያ ሰብአዊ መብት ኮሚሽን ከፍተኛ አማካሪ አቶ ኢማድ አብዱል ፈታ ኮሚሽኑ ጥቃቱን በተመለከተ መረጃ እንደደረሰው ተገቢውን የመንግስት አትኩሮት አግኝቶ በአካባቢው መረጋጋት እንዲሰፍን በፌስቡክ ገጻቸው ላይ አውጥተውት እንደነበረ ገልጸው ጥቃቱ በደረሰበት አካባቢ ከሚገኙ የተጎጂ ቤተሰብ አባላት በስልክ ባሰባሰቡት መረጃ ጉዳት መድረሱን ማውቃቸውን ተናግረዋል።
ከተጎጂ ቤተሰቦች ያገኘነው መረጃ የሚያሳየው ሎችን ታርጌት ያደረገ ጥቃት በታጠቁ ኃይሎች መፈጸሙን ነው የሚያመላክቱት። ምን አይነት ሰው ተገደለ የሚለው ነገር ላይ ስቲል ያሳሩ ነገሮች አሉ። የታጠቁ ኃይሎች ገብተው አካባቢ ላይ ጥቃት እንደፈጸሙ ነው ሁለቱ በተጠቀሱ ቀበሌዎች ውስጥ ማለት ነው።
ከወረዳውም ሆነ ከሌሎች የመንግስት ባለስልጣናት ዝርዝር መረጃ ለማግኘት ያደረጉት ጥረት እንዳልተሳካ ገልጸዋል።
ግን የተረጋገጠ ነገር ምንድነው? ጥቃቱ መፈጸሙና ሰዎች መጠቀላቸው ነው። በተለይ ቁጥሩን በሚመለከት የሚጠሩ ቁጥሮች አሉ። ነገር ግን ምንም የተረጋገጠ ነገር የለም። ከተለያዩ አካላት ማለት ነው የተጠሩ ቁጥሮች አሉ። ይህን ያህል ነው የሚባል ነገር አለ። ነገር ግን በተለይም እኛ መረጃውን ባወጣንበት ጊዜ ትንሽ ቴንሽን ስለነበር የጸጥታና የአካባቢ የአፈራረስ አካላትም ጥቃቱን ለማስቆምና ተጎጂዎችን እንትን ለማድረግ ርብርብ ላይ ስለነበሩ መረጃ ልሰጡን አልቻሉም። በዛ
ጥቃቱ ከደረሰ በኋላ የመንግስት የጸጥታ ኃይሎች ወደ ስፍራው ሄደው ማረጋጋታቸውን ኮሚሽኑ ማረጋገጡን አቶ ኢማድ ለባልደረባችን ጽዮን ግርማ ገልጸዋል።
እንግዲህ ጥቃቱ እንደተፈጸመ መንግስት የጸጥታ ኃይሎችን በአስቸኳይ ወደ ቦታው መላኩን ነው መረጃዎች ያሉን። የፌደራልና የክልል የጸጥታ ኃይሎች በአስቸኳይ ወደ ቦታው እንደተላኩና አካባቢውን ማረጋጋት እንደተቻለ መረጃዎች ያሉን። ተጨማሪ ጥቃቶችም እንዳይፈጸሙ መቻሉን ነው ያገኘናቸው መረጃዎች የሚያመላክቱት። ማለት አካባቢ ወደ ተሻለ መረጋጋት እንደተመለሰ እና ጥቃቱ እንደቆመ ነው። ሰው ከሊ ናይል ሰው በዚህ ሆስፒታል እየታከመ ነው የምናይ መረጃ ባይኖረኝም ካለ አጠቃላይ ሁኔታ ምናልባት ጉዳት የደረሰባቸው ሰዎች ጥቃት እያገኙ እንደሆነ ነው የምንገምተው።
ጥቃቱን አድርሰዋል በሚል በነዋሪዎች የተከሰሰውን የኢትዮጵያ መንግስት ኦነግ ሸኔ ስል የሚጠራውን ራሱን የኦሮሞ ነጻነት ጦር በሚል ሰየመውን ኃይል አመራሮች ለማግኘት ያደረግነው ጥረት አልተሳካልንም። የጦሩ የምዕራብ ቀጠና መሪ የሆኑት ጃልመሮ ኩምሳ ድሪባ ከዚህ ቀደም ከጣቢያችን ጋር ባደረጉት ቆይታ የጦር ኃይላቸው ሰላማዊ ሰዎች ላይ ጥቃት ያደርሳል የሚሉ ክስቶችን ማስተባበላቸው ይታወሳል። ስለ ሁኔታው ለማወቅ በማሰብ የጅማ ዞን አስተዳዳሪ አቶ አብዱላኪም ሙሉ፣ የጸጥታ ቢሮ ኃላፊ አቶ ሳዶ ሙሳ እንዲሁም የህዝብ ግንኙነት ዳይሬክተር የሆኑትን አቶ ሙሉጌታ ዘለቀን ለማግኘት በተመሳሳይ ያደረግነው ጥረት አልተሳካም። የክልሉ የጸጥታ ጉዳይ ይመለከታቸዋል የተባሉ ባለስልጣናትንና ቃል አቀባዩን አቶ ጌታቸው ባልቻን እንዲሁ ለማግኘት ያደረግነው ጥረት ለአሁኑ አልሰመረም። ጥረታችን ይቀጥላል። መልሳቸው እንዳገኘን እናስደምጣለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚዘጋጀላችሁን ጋቢና ቬን ነው። ወደ ተከታዩ እንግዳችን ንለፍ። ትግስት ቶሌራ በአሜሪካ ሀገር በአሪዞና ግዛት ተክሰን ከተማ ነዋሪነቷን ያደረገች አዋላጅ ሐኪም ናት። በምትኖርበት በተክሰን ከተማም ኦዳ በርዝ የተሰኘ የቤት ለቤት የማዋለድ አገልግሎት የሚሰጥ ተቋም የከፈተች ሲሆን እስካሁን ድረስም ወደ 60 የሚጠጉ ህጻናት ማዋለዷን ትናገራለች።
ያደግኩት በምዕራብ ሸዋ ዞን ግንደበረት ወረዳ ውስጥ ነው። ያደግኩት ደግሞ አምቦ ከተማ ነው። ሀይ ስኩልም አንደኛ ደረጃ ትምህርትም የጨረስኩት እዛው ነው። ሀይ ስኩል እንደጨረስን በመንግስት ወደ ተለያየ የትምህርት ዘርፍ ተማሪዎችን ሲመድብ እኔንም በጎንደር ዩኒቨርሲቲ እንዳጋጣሚ ወደ ማዋለጅ ትምህርት ዘርፍ ውስጥ ተመደብኩኝ። ሳድግ ሐኪም መሆን ነበር የምፈልገው። እናቴ የልብ ህመምተኛ ስለነበረች አባቴ እሷን ሲያክም እያየው ነው ያደግኩት እና እኔም እዛው ሙያ ውስጥ ተሰማርቼ እሷን ማዳን ነበረ ሁልጊዜ ህላለት ማርም ብዬ በጣም እንዲህ ብዬ ሁላ ነበረ። ከዛ አባቴ ነው አበረታቶኝ ምርቱን እንድቀጥል እንዳየው እና ከወደድኩት እንድቀጥል ካልወደድኩት ደግሞ ወደ ሌላ ነገር ልናተኩር እንደምንችል ተመካከርን እና ከዛ ትምህርቱን ጀምሬ የመጀመሪያ ልጄን አዋልጄ ሳይ ያው ሌላ ነገር ስሰራ ራሴ ማየት አልቻልኩም። በዛው ሙያ ቀጠልኩበት ማለት ነው። በማዋለድ ሙያ የመጀመሪያ ዲግሪን ጨረስኩኝ። ከዛ ሁለተኛ ዲግሪ ደግሞ ከአዲስ አበባ ዩኒቨርሲቲ ስነ ተዋልዶ እና እናቶች ላይ ያተኮረ ዘርፍ ላይ ነው ማስተርሴን የሰራሁት።
እንግዲህ ዛሬ የተገናኘ ነው አንቺ በራስሽ አቋቋምሽ ኦዳ በርስ የተሰኘ ተቋም አለ ባለሽበት ግዛት ባሪዞና ውስጥ አገልግሎት እየሰጠሽ ነውና እስቲ ኦዳ በርስ እንዴት ነው የተጀመረው ምን አይነት አገልግሎቶች ነው የሚሰጠው
አሜሪካ ውስጥ የሙያ ፍቃዴን ለማግኘት በጣም ብዙ ጊዜ ፈጅቶብኝ ነበር በየኛ ነገር ዲግሪ ወደዚህ አምጥቼ እዚህ ተቀባይነት አግኝቶ በቀጥታ የሙያ ፍቃዱን ማግኘት ከባድ ስለነበረ እሱን ከጨረስኩኝ በኋላ ደግሞ የነበረኝ አማራጭ ቤት ውስጥ ማዋለድ በሚለው ሙያ ፍቃድ ማግኘት ብቻ ነበረ ሙያ ፈቃድ አገኘሁኝ ከዛ ይሄንን ድርጅት ለማቋቋም በቃው ማለት ነው ኦዳ በርስ ኦዳ እኔ ኦሮሞ ነኝ በኦሮሞ ባህል ደግሞ ኦዳ ትልቅ ዛፍ ክብር ያለው ትልልቅ ሰዎች ተገናኝተው የሚነጋገሩበት እንዲሁም ሰላም የሚሰፍንበት ቦታ ነው ማለት ነው እና ኦዳ ያንን አይነት አካባቢ ለሴቶች ለመፍጠር ነው ፍላጎቴ ማለት ነው ቤታቸው ነው የሚወልዱት ስለዚህ የሚያሳቅቃቸው የሚያስፈራቸው ነገር የለም ለረዥም ጊዜ ተከታትዬ ማያቸው እኔ ብቻ እኔ ቤታቸው ተመላልሼ አያቸዋለሁኝ ከዛ ሲወልዱ ደግሞ ምጥ ሲጀምራቸው አብሬያቸው ሆናለሁ ቤት አዋልዳቸዋለሁ ከወሊድ በኋላ ደግሞ እንደዚሁ ቤታቸው ተመላልሼ ህፃኑንም እናትየውንም አያታለሁ ማለት ነው
እንግዲህ አሁን ለሰሚው ትንሽ ሊደንቅ ይችላል ምክንያቱም በተለይ በህክምና ማዕከል በጤና ጣቢያዎች ውስጥ ውለዱ በሚባልበት በዚህ ጊዜ ተመልሶ ቤት ውስጥ ማዋለድ እንግዳ ይሆናል እና እስቲ ይሄ ማዋለድ ዘዴ ምን ያህል አስተማማኝ ነው?
ድሮ ብዙ ሴቶች ቤት ይወልዳሉ እዚህ ባደገው ዓለም በተለይ በአሜሪካ ግን ያ ነገር ብዙ የተለመደ አይደለም ግን ድሮ ግን በልምድ አዋላጆች ታግዘው ሴቶች ቤታቸው ነበር የሚወልዱት ከዛ የዘመናዊ ህክምና ሲመጣ ሐኪሞች ትምህርት መማር ሲጀምሩ እና ሆስፒታሎች መሰራት ሲጀምሩ እነዚህ በአካባቢያቸው የተከበሩ እና ብዙ ልምድ ያላቸው ባህላዊ ህክምና በመጠቀም ህዝባቸውን ሲረዱ የነበሩ ሴቶች ወደ ጎን ተገፉ ማለት ነው። ዘመናዊነቱ እየበዛ ሲሄድ ደግሞ ምን አመጣ ሴቶች ያለ መድኃኒት ያለ መሳሪያ እንዲሁ በሰላም የመውለድ እድላቸው በጣም እየጠበበ መጣ አኗኗራችን እየተቀየረ መጣ ጥገና በቀዶ ጥገና መውለድ በመድኃኒት በአርቲፊሻል ምጥ ማምጫ መድኃኒት አምጦ መውለድ ብዙ ችግሮች እየበዙ መጡ ማለት ነው አሁን በቀዶ ጥገና መውለድ እንደ ፋሽን ሆኖ ብዙ ሴቶች በዛ ነገር በጣም እየተቸገሩ ያሉበት ሁኔታ ነው ያለው። ስለቀስ ይሄ ነገር መሆን የለበትም ከሴቶች መብትም ጉዳይ አንፃር እየታየ መጣ ማለት ነው። ሴቶች በጣም እየተሰቃዩ ነው። አንዲት ሴት ሐኪም ቤት ስትሄድ ሙሉ በሙሉ የማታውቃቸው ሰዎች ናቸው የሚያጋጥሟት። ትደነግጣለች። ነጭ መብራት አለ። ወሊድ ሚስጥር ነው። በአጠቃላይ የአንዲት ሴት የመራቢያ አካሏን ውጪ ለማታቆሶ አታሳይም ራሷ ማታይም ወደኛ ባህል ደግሞ ከመጣን እንደው እና ስትወልድ ሐኪም ቤት ስትሄድ 10 የማታቃቸው ሴቶች እግሯን አስከፍተው ሲያዩ አታገኛለሽ ማለት ነው። ይሄ በጣም የሚያሳፍርና የሚያስጨንቅ ነገር ነው። ለሐኪሞቹ ምንም ላይመስል ይችላል፣ ለሴቷ ግን ከባድ ነገር ነው። ይሄ ደግሞ ምጡ በሰላም እንዳይሄድ እና እንዲዘገይ ወይም ደግሞ ልጇ እንዲጨነቅ ድንጋጤዋ በሰውነቷ ያሉትን ሆርሞኖች በመረበሽ በሰላም አመጣ እንዳትወልድ ያደርጋል። ቤት መውለድ የሚለው ነገር በዚህ ምክንያት ወደ እንደ አዲስ ተጀመረ ማለት ነው።
ቅድም ጠቀስ አድርገሻል ኢትዮጵያ ባለም አቀፍ ደረጃም ነው ግን ደግሞ ኢትዮጵያውያን እናቶች በዘመናት አሁንም ድረስ ቤት ውስጥ ነው ያዋለዱ ያሉትና ግን አሁንም ድረስ ኢትዮጵያ ደግሞ በጣም እጅግ ሰፊ የሆነ የእናቶችና የህፃናት ሞት የሚታይባት ሀገር ናትና ይሄ ነገር እንደዚህ ውጤታማ ከሆነ የቱ ጋር ነው ስህተቱ ያለው ትያለሽ? ምን አይነት ነገሮች ነው መገንዘብ ያለባቸው የኢትዮጵያ ዋላጅ ሴቶች እናቶች?
በእኛ ሀገር ደረጃ አሁን ሴቶችን ሆስፒታል ሄዳችሁ ወይም ጤና ጣቢያ ሄዳችሁ የእርግዝና ክትትል አድርጋችሁ ውለዱ የሚባለው ነገር ትክክለኛ ነገር ነው። ምክንያቱም ብዙ የማናቃቸው ኢንፌክሽኖች አሉ። በተለይ ደግሞ አሁን HIV በጣም ሰፊ ነው። ሄፓታይትስ የሚባለው የጉበት በሽታ እሱ በጣም ብዙ ነው። በንክኪ እንደዚህ በቂ የሆነ መሳሪያ ስለሌላቸው ያንን ነገር ከራሳቸው ሊከላከሉ የሚችሉበት ነገር የላቸውም። በትክክል ትምህርቱ ስላልተሰጣቸው ለልምድ አዋላጆቹ ማለት ነው። የሚያውቁት ነገር አለ በትክክል። ይሄ አሁን አዲሱ ዘመናዊ ሆስፒታል ውስጥ የሚሰራው የአዋላጅነት ሞያ እና ሳይንሱ ያለምንም ጥርጥር የመጣው ከለምዳ ወላጆቹ ነው። ያ ችግር ስላለብን ሆስፒታል ሄደን መውለዳችን እና ሄደው እንዲወልዱ ማበረታታታችን ችግር አይደለም። ያለው ነገር ምንድነው? ባህላችንም ሴቶቻችን የሚገባቸውን ክብር አግኝተው የሚገባቸውን ጥንቃቄ አግኝተው እንዲወልዱ ማድረግ የምንችልበት መንገድ ግን የለንም። አጠቃላይ በጤና ባለሙያ እና በበሽተኛ መካከል በጣም ከባድ የሆነ ክፍተት አለ። ጤና ባለሙያው ሁሉንም ነገር አዋቂ፣ ሴቷ ደግሞ ምንም አላዋቂ ሆና የሚነገራትን ነገር ብቻ ማድረግ እና መብቷን የማታውቅበት ሁኔታ አለ ማለት ነው። ይህንን ነገር ብናረግ ይህንን ችግር መፍታት እንችላለን።
እሺ ትዕግስት፣ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ሄደን።
ጋቢና ቬ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ተከታዩዋ እንግዳችንም በዚሁ በአሜሪካ ሀገር ነዋሪነቷን ያደረገች ናት። የኮሮና ቫይረስ ወረርሽኝ የማህበረሰብ ጤና ላይ ካደረሰው ትልቅ ቀውስ ባልተናነሰ የዓለም ኢኮኖሚንም አቃውሷል። በተለይ ወረርሽኙ በአነስተኛ የንግድ ዘርፎች ላይ የነበረው ጫና የበረታ ሲሆን ብዙዎችም ከገበያ ውጪ እንዲሆኑ አድርጓቸዋል። ይህ ጫና ካረፈባቸው አነስተኛ የንግድ ተቋማት መካከል አንዱ የሆነው በአሜሪካ ሀገር ቨርጂኒያ ግዛት የሚገኘው ዘመን የጉዞ ወኪል አንዱ ሲሆን የድርጅቱ ባለቤት ቨርሳቤል መላኩ ድርጅቷ ከስራ ውጪ በሆነበት አንድ አመት ውስጥ በሰሜን አሜሪካ ለሚኖረው ኢትዮጵያዊ ማህበረሰብ ነጻ የማማከርና የመረጃ አገልግሎት በመስጠት ስታገለግል ቆይታለች። እነዚህም በጎ ስራዎቿና ተቋማን ወደ ስራ ለመመለስ የምታደርገው ጥረትን አስመልክቶ ሰመኝሽ ቆየ አናግራታለች። ቀጥሎ ይቀርባል።
ሰላም ጤና ይስጥልኝ፣ እንደምን አላችሁ? ደህና ናችሁ ወይ? ለማታውቁኝ ሰዎች ቨርሳቤል መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። ዛሬ እንግዲህ አዲስ መረጃ ይዤ መጥቻለሁ። ቨርጂኒያ፣ ዲሲ እና ሜሪላንድ ለምትኖሩ ሰዎች በአንኤምፕሎይመንት ምክንያት በዚህ ሰዓት ቤት ያላችሁ ሰዎች፣ መማር የምትፈልጉ ሰዎች፣ ትሬኒንግ መውሰድ የምትፈልጉ ሰዎች እነዛን አሳያችኋለሁ ማለት ነው።
ቀደም ሲል የሰማችሁት ቨርሳቤል መላኩ በድርጅቷ ስም በተከፈተው የዩቲዩብ ማህበረሰብ ተሰስር አገልግሎት አማካኝነት ለደንበኞቿና ሌሎች ኢትዮጵያውያን በነጻ ከመታደርሰው የምክር አገልግሎት ላይ የተቀነጨበ ነው። የሁለት ልጆች እናት የሆነችው ቨርሳቤል የአሜሪካንን ከባድ ኑሮ ተቋቁማ ልጆቿን ከቤቷ ያሳደገች ጎን ለጎን በተማረችው የጉዞ ወኪልና የማማከር ስራ የራሷን ድርጅት ከፍታ መስራት ከጀመረች 4 አመት አስቆጥራለች።
በጣም ከባድ ነው ማለት እናትነቱ ራሱ አለ። ያው እኛ ነን ሞግሶቹ እኛንን ቤት የምንሰራው ስራዎች እኛንን እናቶችም እኛንን ጓደኞችም እኛንን ባላችንም አለ። ለባለቤቶቻችን የምናደርገው ነገር አለ። ፋሚሊ አለ፣ ለቤተሰብ የምናደርገው አለ። እና ብዙ ነገሮች አሉ። ሁላችንም አሜሪካ ነገር ላይ ቢዚ የሚለውን ነገር እንጠቀማለን። ግን የምወደውን ነገር ነው ያገኘሁት። የመጀመሪያ ነገር ለእኔ ቢዝነሱ ብቻ ሳይሆን ይሄ ቢዝነስ ሰዎች ጋር እንዲደርስ ነው እያደረገኝ። እኔ ደግሞ ሰው በጣም ወዳለሁኝ እና ያ ነው ትልቁ ነገር ብዬ የምለው።
ቨርሳቤልን ከንግድ ስራው ጎን ለጎን የሚያስደስታት ከጉዞ ጋር በተያያዘ ለደንበኞቿና ማንኛውንም መረጃ ለሚፈልጉ ኢትዮጵያውያን በዩቲዩብ አማካኝነት የምትለቃቸው ቪዲዮዎች ናቸው። ሰዎች ከሀገር ሀገር ለመጓዝ ምን ያስፈልጋቸዋል? ለጉዞ እንዴት መዘጋጀት ይቻላል? ከሻንጣ ውስጥ መጥፋት የሌለባቸው እቃዎችና ሌሎች ከአየር መንገድ ጋር የተያያዙ ጉዳዮች ለታዳሚዎቿ ከምታደርሳቸው መረጃዎች ጥቂቶቹ ናቸው።
ከ215 በላይ ቪዲዮዎችን ሰርቻለሁ። ለምሳሌ ከትራቭል ጋር የተያያዙ ማለት ነው። ፓስፖርታቸውን እንዳይረሱ፣ የት ኤምባሲ መሄድ እንዳለባቸው፣ ህጻናት ይዘው ሲሄዱ ምን ማድረግ አለባቸው፣ እርጉዞች ደግሞ ምን ማድረግ አለባቸው፣ ምን አይነት ፎርም መሙላት አለባቸው ትራቭል ከማድረጋቸው በፊት፣ ለወጣቶች የሚሆን ለአረጋውያን የሚሆን እንደገና ደግሞ ኦቲዝም ያለባቸው ህጻናቶች አሉ። እነሱን ይዘው ደግሞ ሰዎች ትራቭል ሲያደርጉ ምን ማድረግ አለባቸው፣ ሙሽሮች ሲሆኑስ በምን አይነት መልኩ ነው የሙሽራ ቀሚሷን ይዛ መሄድ ያለባት፣ የሻንጣ አይነቶችን፣ እንደዚህ የመሳሰሉትን ነገሮች በጣም ብዙ ስራ ነበረ እና ይሄ በጣም አንደኛ የኔ ቢዝነስን እንዲያድርግ አድርጎልኛል፣ ሁለተኛ ደግሞ ህዝቤን እንድረዳ ትልቅ ባሉ የሚሰጠው ነገር ነው።
የኮሮና ወረርሽኝ ዓለምን እያስጨነቀ ባለበት በዚህ ወቅት ታዲያ በተለይ በአነስተኛና መለስተኛ የንግድ ተቋማት ላይ ከባድ ጫና በማስከተሉ ለአራት ዓመታት አገልግሎት ሲሰጥ የቆየው ዘመን የጉዞ ወኪልም ስራውን እንዲያቆም ተገደደ። የቨርሳቤል ስራ ግን አልተቋረጠም። ቬርሳቬል ከኮቪድ-19 ጋር ተያይዞ በጉዞዎቹ ላይ የተደረጉ አዳዲስ ለውጦችን በተለያዩ ማህበራዊ ድረ ገጾች በመጠቀም መረጃዎችን ማድረስ እንደቀጠለች ትናገራለች።
ብዙ ሰዎች ትኬት ገዝተው ምን ማድረግ እንዳለባቸው ራስ ላይ አውቁምና እንደዚህ አይነት አድቫይዞችን ሰጥ ነበረ። ኢትዮጵያን ኤርላይንስ እንደዚህ አይነት ህግ አውጥቷል፣ ኤምሬቶች እንደዚህ አይነት ህግ አውጥተዋል፣ ፔናሊቲያቸው እንደዚህ ነው፣ ይህን ያህል ጊዜ መርዘም ይችላል፣ ስለዚህ ትኬታቸው እንደዚህ አርጉ የሚሉትን ኦልሞስት ሁሉም ጋር ነው የደረስኩት ማለት ይችላለሁ። እና ኢሮፕ ያሉትንም አረብ ሀገር ያሉትም የሁሉንም እያየሁኝ ሀሳቦችን እናገር ነበር። እና እነዛ ነው ያደረግኩት።
ቬርሳቬል ለህብረተሰቡ የምታደርሰው መረጃዎች በጉዞዎች ላይ ብቻ የተገደቡ አይደሉም። በአሜሪካን ሀገር የሚኖሩ ኢትዮጵያውያን ኮቪድ-19 ያደረሰባቸውን ጫናዎች መቋቋም የሚያስችሉ ማንኛውንም መረጃዎች እየሰበሰበች ባለሙያዎችን እየጋበዘች እና በግል በማማከር አገልግሎቶች ትሰጣለች። ታዲያ ቬርሳቬል በግሏና በድርጅቷ በኩል እየሰጠችው ባለችው የበጎ ስራ አገልግሎት በርካታ ኢትዮጵያውያን ከነበሩበት አጣብቂኝ እንዲወጡ ሆነዋል። ቤት ኪራይ መክፈል ላቃታቸው፣ ኢንሹራንስ ለተቋረጠባቸው፣ ስራ ላጡና የንግድ ተቋሞቻቸው ለተዘጉባቸው፣ ከመንግስትና ከተለያዩ አካባቢዎች የሚሰጡ ጥቅማጥቅሞችን በመጠቆም አንዳንዴ ማመልከቻዎችን እንዲሞሉ በማገዝ መፍትሄ ማምጣት ይችላለች።
አንኢምፕሎይመንት መሙላት አንችልም ብለው ያሰቡ ሰዎች ግን እንደዚህ ካደረጋችሁ ኳሊፋይድ ናችሁ፣ አንኢምፕሎይመንት ማግኘት ትችላላችሁ የሚለውን ነገር ሰምተው ተከፍሏቸው ደውለው የሚያመሰግኑ ሰዎች አሉ። የቤት ኪራይ ተከፍሎላቸው ደውለው እያመሰግኑ እያለና አንድ የማረሳው አቶ መሐመድ የሚባሉ ሰውዬ ናቸው የደወሉልኝ። በጣም የሰውየው ምርቃት መቆም ራሱ አልቻልኩም እና ከሚገባው በላይ መረቁኝ እና በጣም ገረመኝ። ገባሽ? ለኔ ያ ነው ትርፌ፣ ያ ነው በቃ በገንዘብ መለወጥ የማይችል ነገር የሰው ህይወት ሲቀናለት ማየት፣ ሰዎች ተሳክቶላቸው ማየት፣ ሲንግል ማም የሆኑ ሰዎች እንባቸው ሲታበስ ማየት ለእኔ ከዚህ ላይ የሚያስደስተኝ ነገር የለም እና አንድ እናት ደግሞ ማረሳ ደውላ በዚህ ሰዓት ቆሜም ላመሰግንሽ አልችልም ተንበርክኬንም አመሰግንሽ ብላ እያለቀሰች ነበረ የምታመሰግነኝ እና በጣም ብዙ መረቀችኝ እና አሁን ይህን በገንዘብ ቀይራለሁ። አልቀይረውም። ዩካንት ሰው ማፍራት ቀላል ነገር አይደለም።
ለመሆኑ መረጃ በስፋት በሚሰራጭበት አሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያን በአካባቢያቸው ስለሚሰጡ አገልግሎቶች መረጃ በማጣት ለምን ችግር ውስጥ ይወድቃሉ? ለቬርሳቬል ያነሳንላት ጥያቄ ነበር።
ሶሻል ሚዲያ ላይ ያሉ ሰዎች ወይም ደግሞ በጣም ትልልቅ ሚዲያ ላይ ያሉ ሰዎች የሰዎች ህይወት የሚቀይሩ ኢንፎርሜሽኖችን እየሰጠን እንዳልሆነን አስባለሁ። ብዙዎቻችን ይህንን ብናደርግ ብዙ ሰው ጋር መድረስ እንችላለን። ስለዚህ በእኛ ኢንፎርሜሽን በምንሰጠው ሰዎች መካከል ላይ ትልቅ ችግር አለ ብዬ አስባለሁ። ሌላ በህዝቡ ላይም ደግሞ በጣም ትልቅ ችግር እንዳለ አስባለሁ። ምንድነው? ኢንፎርሜሽንን ለማወቅ ወይም ደግሞ ትክክለኛ መረጃ ለማግኘት ብዙዎቻችን ጥረት እንደማናደርግ አያለሁ። አንዳንዱ ሰው የሚፈልገውን ነገር ጉግል አድርጎ ሊያገኝ ይችላል፣ ግን ከሌ ነግሮኛል፣ ኦኬ ከሌማ ካለ ልክ ነው የሚለውን ነገር እናስቀድማለን እንጂ በራሳችን ገብተን አናይም። ያ በጣም 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 ይጎዳናል።
ቬርሳቬል በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ዙሪያ መረጃዎችን አሰባስባ ለህብረተሰቡ ለማድረስ የምታደርገው ትግል እሷንም አንዳንዴ ይፈትናታል።
አረብ ሀገር ያሉትን ሰዎች ስሰራ ሰዓታችን አይገጣጠምም። ምክንያቱም እኛ የምኖረው አሜሪካን ሀገር ነው፣ እነሱ የሚኖሩት አረብ ሀገር ነው። እና ከስራ ሲወጡ ማናጀሮቹ ጋር እየደወልኩኝ ጊዜ እያመቻቹልኝ ምናምን ነበር እና ኦልሞስት አንዳንድ ቀን ቁጭ ብዬ ባለውበት ይነጋ ነበር እና አንድ ጊዜ በጣም ቶሎ ቶሎ እያልኩኝ ቪዲዮ በምሰራ ሰዓት ትንሿ ልጃችን ትምህርቷ ላይ ደከመች። ያ በጣም ለእኔ በጣም ቻሌንጅ የሚያደርገኝ ጊዜ ነበረ። ምክንያቱም ቶሎ ቶሎ በቃ ያለኝ ነገር የሚሰጠው ኢንፎርሜሽን አንዳንዴ ለቤት የቤት ኪራዩ ከዚህ እስከዚህ ቀን ነው ብለው ቀን ያወጣሉ። ያንን ቀን ሚስ አደረጉ ማለት ሰዎቹ ያ ብር አይሰጣቸውም ማለት ነው እና የዛን ያህል ነበረ የምሰራ። በጣም የሚገርሙ ከባድ የሆኑ ጊዜዎች ግን የፍቅር ጊዜዎች ነው ያሳለፍኩት። እነዛን ጊዜያቶች ሁሉ በፍቅር ነው ለእኔ ሳረጋቸው የነበረው እና
ቅንነት ትልቅ ዋጋ አለው ትላለች ቬርሳቬል። በወረርሽኙ ምክንያት ድርጅቷ ተዘግቶ በቆየበት አንድ ዓመት ጊዜ ውስጥም ለህብረተሰቡ መልካም በማድረግ በችግር ወቅት ባህልንና ማህበራዊ እሴትን አለመዘንጋት ዋጋ እንዳለው አሳይታለች። የወረርሽኙ ጫና አልፎ በቅርቡ ወደ ስራ ስትመለስም የድርጅቷ መልካም ስራ ቀድሞ እንደሚጠብቃት እርግጠኛ ናት። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ሽንና እንግዳዋን እናመሰግናለን። አድማጮች የዛሬ ጋቢና ቪኦኤ ዝግጅታችን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ ገጻችን በአማርኛ ላይ እንዲሁም በትዊተር #ጋቢናቪኦኤ በመጠቀም አድርሱን። 2022076379 የዋትስአፕ መስመራችን ላይ ለድምጽ መልእክት አስቀምጡልን ወይም ጻፉልን። ሰለሞን አባተ በፕሮግራም አርቶት ለያሳስማራ በቅንብር እንዲሁም እኔ ኤደን ገረሙ በመስተንግዶ አብረናችሁ አምሽተናል። በነገው ምሽት እንገናኝ። ሰላም ምሽት። We'll be right back.